In colonial times, labor was in great demand.
በቅኝ ግዛት ጊዜዎች በአሜሪካ ሰራተኞች በጣም ያስፈልጉ ነበር። በ18ኛውና በ19ኛው መቶ ዓመት መጀመሪያ ሰራተኛው ለማሆንም ከአሜሪካ ለመምጣት የሚችሉ ስደተኞች ከእንግሊዝ፣ ከጀርመንና ከሌሎች አውሮፓ ሀገሮች ይመጡ ነበር። ነገር ግን ለመሄድ የሚፈልጉት አብዛኛዎቹ ለመክፈል አይችሉም ነበር። እነዚህ የሚጓዙበትን ለመክፈል እንዲሆን የተወሰነ ጊዜ እንደማይከፈላቸው ሰራተኞች ለመሆን ተስማምተው መምጣታቸው ልዩ አልነበረም። ሌሎች በአሜሪካ ያሉ ቤተሰቦቻቸው በሚጓዙበት ገንዘብ በዚያ ሲደርሱ እንደሚከፍሉላቸው ቃል ተገብተው ይመጣሉ። ነገር ግን ይህን አይነቶችን እንደማይከፈሉ ሰራተኞች በመሆን የተጓዙበትን ለመክፈል ይገደዱ ነበር። እነዚህ የማይከፈላቸው ሰራተኞች ለመግለጽ የሚጠበቁባቸው ቃልም ከፋዮች የሚባል ነበር። የተጓዙትም ገንዘብ መክፈል አለባቸው። በዚህም ነፃነታቸውን በስራቸው መግዛት አለባቸው። በኢየሱስ ክርስቶስ ታላቅ ትርጉም ያዘለ መግለጽ ስም ቢኖር ቤዛ ነው። ስለ ከፋዮች በነገርኳችሁ ታሪክ ላይ እንደሚመለከተው በእንግሊዘኛ ቤዛ ማለት አስፈላጊ የሆነውን ወይም ዕዳን መክፈል ማለት ነው። ቤዛም ማዳን ወይም ማስለቀቂያ ገንዘብ ለመክፈል ነፃ ማድረግ ማለት ነው። ሰው ስህተት ከሰራና ከዚያው ካስተካከለ እኛም ራሱን አዳን እንላለን። በመዝገብ ታላቅ ውስጥ ቃላት ውስጥ ለኃጢአተኛ የሚደረገው መስዋዕት ከኃጢአትና ከቅጣት ማዳን የሚለው ትርጉም በተጨማሪ ያለውና እነዚህን አንዳንዶች ትርጉም ኢየሱስ ክርስቶስ ክፍያ በኩል ስላከናወነው መቤዥነት የተለያዩ ክፍሎች የሚያመለክቱ ናቸው። የአዳኝ መቤዥነት ሁለት ክፍል አለው። መጀመሪያው አዳም መተላለፍና ለሰው ውድቀት የወድቅበት ዋና ውጤታ የሆነው ሥጋዊና መንፈሳዊ ሞትን በማሸነፍ ክፍያ ያደርጋል። ሥጋዊ ሞትም በደንብ የተደረዳ ነው። መንፈሳዊ ሞት ከሰው የሚለይበት ነው። ከሰው ከእግዚአብሔር የሚለይበት ነው። የአዳኝ የኃጢአተኛ ክፍያ ሁለተኛ ክፍልም የመውደቅ ተዘዋዋሪ ውጤት ከሆነው ከአደም መተላለፍ ሳይሆን ከራሳችን ኃጢአቶች ማዳን ነው። በመውደቅ ምክንያት በአምላክ የተመሠረተውን ሕግ መተላለፍ የሆነውን ኃጢአት በሚበዛበት በሥጋዊ ዓለም ውስጥ ተወልደናል። ጌታ ለሁላችንም ለመናገር እንዲህ ብሏል፣ ሲያድጉም እንዲህ ነው፣ ኃጢአት በልባቸው ይጸነሳል። እናም የመልካምነቱን ነገር ሽልማት ያውቁ ዘንድ መራራውን ይቀምሳሉ። መልካሙን በክፉ ያውቁ ዘንድ ተሰጥቷቸዋል። ስለዚህ ለራሳቸው ኃላፊነት ይኖራቸዋል ይላል። ኃላፊ ስለሆንም እና ስለምንመርጥም ከኃጢአቶቻችን መቤዠት ቅድመ ሁኔታ ያለንን እንዲሁም በመናዘዝና ኃጢአትን በመጣል እናም ወደ አምላካዊ ሕይወት በመመለስ ወይም በሌላ አባባል ንስሐ የመግባት ቅድመ ሁኔታ ያለው ነው። ስለዚህ በተለየም ያሉ ሁሉም ሰዎች ንስሐ መግባት እንደሚገባቸው ልጆችን አስተምሯቸዋል። አለበለዚያም እግዚአብሔር መንግሥት ለመውረስ በምንም አይቻልም። ምክንያቱም ንጹሕ የሆነ ነገር ያልሆነ ነገር በዚያ በእርሱ ፊት በእግዚአብሔር ፊት ለመኖር አይችልምና። አዳኝ በጌቴሰማኒ ተሰቃየ። እናም በመስቀል የተሰቃየበት ፍትሕ በእኛ ላይ ያላትን ጥያቄ በመመለስ ከኃጢአታችን አዳነን። የኃጢአት ክፍያው ደግሞ ፍትሐ ለእኛ የሚገባውን ዕዳ በየዋህነት ተሰቃያቸውና በመፈወስና በማስተካከልም እርሱ ከፈለ። እነሆ እርሱም ሁሉ ሰዎች ሕመም አዎን ከአዳም ቤተሰብ አባል በሆኑት በእያንዳንዱ ሕያው ፍጥረት በወንድምና በሴትም በልጆችም ሕመም ይሰቃያል። ኢየሱስን እስክንከተል ድረስ በእርሱ መቤዥነት ሥራ መሳተፍ እኛም እና ለመርዳትም ያስፈልገናል። አሁን ሰላምና ደስታ እናም በሚመጣ የዘላለም ሕይወት የሆነው የእርሱ መቤዣነት እንዲያጋጥማቸው ከቤተሰቦቻችን ጀምረን እነርሱን ወደ ክርስቶስ ማምጣት ይገባናል። የወንጌል ሰባኪዎች ሥራዎችም የጌታን ቤዛ ፍቅር በድንቅ በሚገልጽ መንገድ ነው የሚያስተምሩት። እንደ እርሱም ባለሥልጣኖች መልእክቶች ለመርዳት የማይቻላቸውን በኢየሱስ ክርስቶስ እምነት ንስሐ መግባት፣ ጥምቀትና የመንፈስ ቅዱስ ስጦታ በመባረክ በማቅረብ ለመንፈሳዊ ዳግም ለመወለድና ደህንነት መንገድ ይከፍታሉ። ጌታ የሙትንም በሚያድንበት ለመርዳት እንችላለን። የዚህ ዘመን ታማኝ ሽማግሌዎች ከዚህ ሕይወት ሲሄዱ ንስሐ የመግባትና በእግዚአብሔር አንድያ እጅ መሥዋዕት በኩል የቤዛነትን ወንጌልን በጨለማ ውስጥና በሙታን ነፍሶች ታላቅ ዓላማ ውስጥ በኃጢአት ባርነት ላሉትን በመስገብ አገልግሎቶችን ይቀጥላሉ። የመቤዥነት በጣም አስፈላጊ ክፍል ቢኖር በንስሐ መግባትና ምሕረት ጋር የተያያዘ ቢሆን ሌላ ታላቅ የሆነ ዓለማዊ ክፍልም አለ። የታመሙትንና የደከሙትን በመፈወስ ምግብ ለራባቸው ሕዝቦችን በመስጠትና ከሁሉም የሚበልጥ መንገድ በማስተማር በተጨማሪ ኢየሱስ መልካም ነገሮችን አድርጓል ተብሎበታል። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤታ ሊሰጥ እንጂ እንዲገለገል አልመጣም ተብሎ ተናግሮበታል። እንደዚህ አይነት የሚያድን ሥራ በተጨማሪ ሰዎች በችግር መርዳት ማለት ነው። ይህም ለደሆችና ለደካማዎች ጓደኛ መሆን፣ ስቃይን ማንሳት፣ ስህተት የሆነ ማስተካከል፣ ለእውነት መከራከር፣ የሚጠራጠሩትን ትውልዶች መጠናከርና ደህንነትንና ደስታን በቤት ማግኘት ማለት ነው። በምድር ውስጥ ያለው የማዳን ሥራዎች ሌሎችን እንዲያድጉና ተስፋቸውንና የሚያልሙትን እንዲያገኙ መርዳት ነው። የልብ ወልድ ቢሆንም የነካኝና የሚያነሳሳኝ አንድ ምሳሌ በቪክተር ሁጎ መጽሐፍ ሌበዘራ በሚባለው መጽሐፍ ውስጥ ነው። በታሪኩ መጀመሪያ ላይ በነቪው ኤጲስኮፖስ የነበረው የተራቡትን የእህቶቹ ልጆች ለመቀበል ለመመገብ ዳቦ በመስረቁ ምክንያት ለ19 ዓመት በእስር ቤት ስለነበረው ዣን ቫልዣን ምግብና በምሽት የሚጠላበትን ቦታ ሰጡት። ጠጣር ሆኖና ተናዶ ዣን ቫልዣን የኤጲስኮፖሱን ደግነት የብር ዕቃቸውን በመስረቅ ከፈለ። በኋላም ፖሊሶች መልሰው ወደ ኤጲስኮፖሱ ሲመልሱ ፖሊሱ ዣን ቫልዣን በተደነቀበት ሁኔታ ኤጲስኮፖሱ የተናገረውን ታሪክ አረጋግጠው እንዲህ አሉ። እንደ ሌሎቹ ብሩ የነበሩትን 200 ፍራንክ ዋጋ ያላቸውን የሻማ ማንደጃዎችን ሰጥቼ ነበር። ለምን ከሳህኖቹ ጋር አልወሰድካቸውም? አሉት። ኤጲስቆጶሱም ቀረቡና በጸጥታ ድምፅ እንዲህ አሉ፣ አትርሳ፣ ይህን ብር ታማኝ ለሆነ ሰው እንድትጠቀምበት ቃል እንደገባልኝ አስታውስ አሉት። ቃል ኪዳኑም የማያስታውሱን ዣን ቫልዣንን የሚከተሉት ጠፍቶ ቆመ። ኤጲስቆጶሱም ቀጥለው፣ ወንድሜ ዣን ቫልዣን፣ ከዚህ በኋላ የክፉ ሳይሆን የደግ ነህ። የምገዛህ ነፍስህን ነው። ከጨለማ አስተሳሰብህ ከጥፋት መንፈስ አውጣሃለሁ፣ እናም ወደ እግዚአብሔር እሰጥሃለሁ። ዣን ቫልዣን በእርግጥም አዲስ ሰው ሆነ። ታማኝና የብዙ ሰዎች ረጂ ሆነ። በሕይወቱ ሁሉ ነፍሱ ለእግዚአብሔር እንደ ተዳነ እንዲያስታውስ 2 የሻማ ማንደጃዎችን ጠበቀ። አንዳንድ የሥጋዊ መቤዥነት ዓይነት በመተዳደር ይከናወናል። ለዚህም ምክንያት ነው አዳኝ ቤተ ክርስቲያኑን ያደራጀው። በካስማዎች፣ በወርዶችና በቅርንጫፎች ውስጥ በቡድናችንና በረጅ ድርጅቶች ስለተደራጀን እርስ በራስ በወንጌል ማስተማርና መበራታት እንችላለን። ሰዎች በብቻቸው ወይም በልዩ ጉዳይ በተመሠረቱ ቡድኖች ሁልጊዜም ታላቅ የሆነውን ፈተና ለማሸነፍ የበቃ እርዳታ ማግኘት ይሆናሉ። እንደ ኢየሱስ ክርስቶስ ተከታዮች ሌሎች ቅዱሳንንና በዓለም አቀፍ ልንደርስላቸው የምንችላቸውን ሌሎች ሰዎችን ለመርዳት የተደራጀን ቅዱሳን ማኅበረተሰቦች ነን። በበጎ ድርገት ጥረቶቻችን ምክንያት ባለፈው ዓመት 890,000 ሰዎች በ36 አገሮች ውስጥ ንጹሕ ውሃዎች አላቸው። 70,000 ሰዎች በ57 አገሮች ውስጥ የእግር ጉዳተኛ ጋሪዎች አሏቸው። 75,000 ሰዎች በ25 ሀገሮች ውስጥ የተሻሻለ የአይን ጤንነት አላቸው። እናም በ52 ሀገሮች ውስጥም በፍትር ማዕት ምክንያት እርዳታ ለማግኘት ችለው ነበር። ከሌሎች ጋር በመተባበር ለ18 ሚሊዮን ልጆች ክትባት ተሰጥተዋል። በቱርክ በሊባኖስና በዮርዳኖስ ያሉትም የኢየሱስ ተሰዳጆች በሕይወት የሚያስፈልጋቸው እንዳገኙ ተረድተዋል። በዚህም ጊዜ እርዳታ የሚያስፈልጋቸው የቤተ ክርስቲያን አባላት በ2012 ዓመተ ምሕረት ብዙ ሚሊዮን የሚሆን ገንዘብንና ዕቃዎችን እና አገልግሎቶችንም ሰጥተዋል። ለደግነታችሁ እናመሰግናለን። እነዚህ የሙሉ የግል ደጋፍና ድጋፋ የምግብ ልብስ፣ የልብስ፣ የገንዘብ እንክብካቤና ሌሎች የሚሆኑ ሌሎችን የማጽናኛና የርኅራኄ ስጦታዎችን በክርስቶሳነት የሚቤዥነት ሥራ ውስጥ መሳተፍን በተጨመረ የያዙ አይደሉም። እንደ ልጅነቴ እናቴ እርዳታ የሚያስፈልጋት ሴትን ለመርዳት አገኘችውን ተመልክቼ ነበር። ከብዙ ዓመቶች በፊት ልጆቿ ትንሽ ሆነው እያሉ እናቴ ሕይወቷን በአደጋ ላይ የደረሰ ቀዶ ጥገና ነበራትና ለአንድ ዓመት ለሚሆን የአልጋ ቁራኛ ሆና ነበር። በዚህ ጊዜ የቤተሰብና የወርድ አባላት ይረዷት ነበር። እህት አብርሃም የምትባለው የሴቶች ማኅበር መረዳጃ ማኅበርም ወደ እናቴ መጣችና አኒ የምትባል ሴትን እናቴን እንድትረዳት አመጣችላት። እናቴም ታሪኳን እንዲህ ነገረች። ይህ ልክ ትላንትና እንደነበር አስታውሳለሁ። በመኝታ ላይ ያለው እህት አብርሃም ሳራን ወደ መኝታ ቤት አመጧት። እንደ ጠበቅኩት አልነበርም። አይቻትም ከማውቃቸው ሁሉ በላይ የምታስጠላ ሰው በበሩ ላይ ቆማ ነበር። ቀጭን ነበረች። ልብሷ የተቀዳደደ ነበረች። ጸጉሯ ያልተስተካከለ ነበረች። ጎንባሳ ብላ መሬትን እየተመለከተች ነበር። ሳነጋግራትም ድምጿ በጣም ለስላሳ ሆነው ልሰማት አልችልም ነበር። ከእርሷ በኋላ የተደበቀችውም የሦስት ዓመት ሴት ልጅ ነበራት። በዚህ ጊዜ በዚህ ሰው ምን ማድረግ እችላለሁ ብዬ አሰብኩኝ። ከዛ አለቀስኩኝና እርዳታ እንጂ የምፈልገው ችግር አልነበረም አልኩኝ። እህት አብርሃም ግን እርሷን እየረዱ ቤቱን አጽዱና ጥሩ ምግብ ስሩ። እህት አብርሃምም ለትንሽ ጊዜ እንድሞክራትና ራሷን ችግር ላይ እንዳለች እንድረዳት እንደሚያስፈልጓት ነገረች። በሚቀጥለው ቀን ጠዋት ሳራ ስትመጣ ልሰማ ለመቻል ወደ መኝታ ቤት እንድትመጣ አደረግኩኝ። ምን ልታደርግ እንደምፈልግ ጠየቀች። ነገር ግን እንዲህ አልኳት፣ ከሁሉም አስፈላጊ ነገሮች ወንዶቹ ልጆቼ ናቸው። ከእነርሱ ጋር ጊዜ አሳልፊ፣ አንብቢላቸው። ከእነሱ ቤት ላይ በጣም አስፈላጊ ናቸው ብዬ ነገርኳት። መልካም ምግብ አዘጋጅታ ነበረች። ቤቱን አጸዳች፣ ልብሶችን ታጠብና የወንድ ልጆቹ ለልጆቼም ጥሩ ነበረች አለች። በሳምንቶች ውስጥ ስለ ሳራ ታሪክ አወቅኩኝ። መስማት በደንብ ስለማትችል በትምህርት ቤት ውጤቷ ጥሩ አልነበረም እና በመጨረሻም ትምህርት ቤትን አቋረጠች። በወጣትነቷ ሰካራ ሰው አገባች። አንድ ሴት ልጅ ወለደችና የሰካራ ሰው በየጊዜው ያስቸግራት ነበር። መጨረሻ አንድ ቀን በመኪና አስገባትና ወስዶ በመንገድ ላይ ጥሏት ሄደ። ከዛ በኋላም አይተውትም አያውቁም ነበር። በብርድ ሳራና አኒ ለብዙ ኪሎ ሜትር ወደ እናቷ ቤት ሄዱ። እናቷም ገንዘብ በትምህርት ቤት ያሉትን እህቶቿንና ወንድሞቿን በመከባከብ በቤቷ እንድትቆይ ፈቀደችላት። ሳራን ወደ ጆሮ ዶክተር ወሰድናት እና የምትሰማበት መሳሪያ አገኘንላት። የጎልማሳዎች ትምህርት ቤት እንድትማር አደረግንና የሁለተኛ ደረጃ ዲፕሎማ አገኘች። ሳራ በመጨረሻ በምሽት በመማር በኮሌጅ ተመረቀችና አስተማሪ ሆነች። በመጨረሻም ለጆሮዋ ቀዶ ጥገና አድርግታ አግኝታ በደንብ ለመስማት ቻለች። ሳራ ብዙ ጊዜ ታመሰግነን ነበርና ከእኔ ብዙ እንደ ተማረች በልዩ ልጆቹ ከቤቱ አስፈላጊ ናቸው ስላላት እንደ ተማረች ነግራኝ ነበረ አለች። እንደ ኢየሱስ ክርስቶስ ደቀ መዛሙርቶች ሌሎችን እንደ ሥቃይ ሸክም ለማዳን ለማድረግ የምንችለው ሁሉ ማድረግ ይገባናል። ይህም ቢሆን ከሁሉም ታላቅ የማዳን አገልግሎቶች ቢኖር እነርሱን ወደ ክርስቶስ መምራት ነው። ያም እንዳንድ እርዳታን ስምምነት ይሰጥ ይሆናል። ነገር ግን ከሰማይ ፍጹም የሆነውን ፍትህና መጨረሻ ያለ ምህረት ሊያመጣ አይችልም። የመጨረሻ ቤዛነት በክርስቶስና በርሱ ብቻ ነው። እርሱ እንደ ቤዛ በትሁትና መስጋና እቀበላለሁ። በኢየሱስ ክርስቶስ ስም አሜን።